ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን ክፍል 2 ፕሮግራማችን አሁን ይጀምራል። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ከተመሰረተበት ከ1964 ዓመተ ምህረት ጀምሮ ከደርግ ቀይ እስከ ወያኔው ቀለም አልባ ሽብር ትግሉን ሳይቋርጥ አሁንም አለ። አዲሱ የወያኔው ጠቅላይ ሚኒስትር ተብዬ ኮሎኔል አብይ እሱና አጋሮቹ ወያኔዎች ያሰሯቸውን በቁጥቁጥ ፈታው ብሎ ሲመጻደቅ ላለፉት 27 ዓመታት ደብዛቸው የጠፋውንና በእስር የሚማቅቁትን የኢሃፓ አባላት ግን እንኳን መፍታት መኖራቸውን እንኳ ፍንጭ አልሰጠም። ሁሉም የፖለቲካ እስረኞች እስኪፈቱ ትግላችን ይቀጥላል። ለህዝብ በመቆማቸው ፋሽስታዊውን አገዛዝ በመጋፈጣቸው ደፋርና ጀግና የኢሃፓ አባላት ግብረ ስየል ተቀብለዋል። በአሰቃቂ ሁኔታ ተገድለዋል። ይህን ቆልጭ አርገው ከሚያሳዩ መጻሕፍት አንዱ ያልታደለው ትውልድ በሚል ርዕስ በአብዲ አብዱላሂ የተደረሰው መጽሐፍ ነው። የመጽሐፉን ትረካ ክፍል 1 እናሰማለን። በቅድሚያ ዜናውን በድጋሚ እነሆ።
የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ የወያኔን ጥያቄ ውድቅ አደረገው። በውጭ ምንዛሪ እጥረት ምክንያት ከፍተኛ ሆነ የመድኃኒት እጥረት አለ። አምነስቲ ኢንተርናሽናል የወያኔ አገዛዝ በኦጋዴን ያሰማራው ልዩ ፖሊስ እንዲፈርስ ጠየቀ። የቻይና ገንዘብ በአፍሪካ ተቀባይነት እያገኘ መምጣቱ ተነገረን። ለዚህና ለሌሎቹ ዝርዝሩን እንሆ። አብይ አህመድ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ በመጪው ሰኔ ወር መጨረሻ ላይ በአሜሪካ በዳላስ ከተማ በሚያካሄደው የስፖርት በዓል ላይ እንዲገኝ በአሜሪካ የሚገኘው የወያኔ ኤምባሲ ያቀረበውን ጥያቄ ፌዴሬሽኑ ውድቅ ያደረገው መሆኑን ሐሙስ ግንቦት 23 ቀን 2010 ዓ.ም ተመረጠ ባወጣው መግለጫ ገልጿል። ፌዴሬሽኑ የወያኔን ኤምባሲ ጥያቄ ውድቅ ለማድረግ የተገደደበት ምክንያት የዝግጅት ችግር መሆኑን ይግለጽ እንጂ ጥያቄው ተቀባይነት ያላገኘው ከበርካታ ኢትዮጵያውያን ተቃውሞ በመሰማቱ መሆኑን የውስጥ አዋቂ ምንጮች ይገልጻሉ። ወያኔ አዲሱን መሪ በስልጣን ካስቀመጠ ጀምሮ የተወሰኑ ጥገናዊ ለውጦችን በመውሰድ ህዝብን ከፋፍሎ ትግሉን ለማዳከም ስራዬ ብሎ ተያይዟል የሚሉ ወገኖች ስንነቀር ለውጥ እውን እስኪሆን ድረስ ሳያመነቱና ሳይከፋፈሉ ትግልን መክፋት ያስፈልጋል ይላሉ። በውጭ ምንዛሪ እጥረት ምክንያት ከፍተኛ ሆነ የመድኃኒት እጥረት ያጋጠመ መሆኑ እየተነገረ ሲሆን ወደ አገር ቤት ለመግባት የቻሉት መድኃኒቶች ግድግዳውም ሆነ ጣሪያውን ከቆርቆሮ በተሰራ መጋዘን ውስጥ በመከማቻታቸው ጥራታቸውና ፈዋሽነታቸው አጠያያቂ እየሆነ መሄዱ ተነገረ። የወያኔው የፓርላማ ተወካዮች በየቦታው ተዘዋውረው በማየት በርካታ መድኃኒቶች በዚህ አይነት መንገድ መቀመጣቸውን ያረጋግጡ ሲሆን የመድኃኒት ፈንድ አቅርቦት ኤጀንሲ የሚባለው ተቋም የመጋዘን እጥረት እንደ ምክንያት በማቅረብ የመጠቀሚያ ዘርግ ጊዜ ያለፈባቸው መድኃኒቶች ጥቅም ሊሰጡ ከሚችሉ መድኃኒቶች ጋር አዳብሎ ማስቀመጡን መገንዘባቸውን ገልጸዋል። ከዚህ በተጨማሪ ከመንግስት የጤና ተቋማት መድኃኒት እየተሰረቀ ወደ ግል የሕክምና ጣቢያዎች የሚወሰድ መሆኑን የተደረሰበት በዚህ ምክንያት ደጓንት የመሳሰሉ መገልገያዎችና አስፈላጊውን መድኃኒቶች የሌሉባቸው የመንግስት ሆስፒታሎች በርካታ መሆናቸውን ለማወቅ ተችሏል። አምነስቲ ኢንተርናሽናል ሐሙስ ግንቦት 23 ቀን ባወጣው መግለጫ የወያኔ አገዛዝ በኦጋዴን አደራጅቶ የሚያንቀሳቅሰው ልዩ ፖሊስ እንዲፈርስን ጠይቋል። መግለጫው በዚህ ሳምንት በሶማሊያ አካባቢ በሚኖሩ የኦሮሞ ብሔረሰብ አባላት ላይ ይኸው የሶማሌ ልዩ ፖሊስ በወሰደው አረመኔያዊ እርምጃ 48 ቤቶችን አቃጥሎ ሌሎች እርምጃዎችን ወስዶ ነዋሪዎቹ ቂሮ ወደ ተባለው የኦሮሞ አካባቢ መንደር እንዲሰደዱ አድርጓልም ብሏል። የድርጅቱ የምስራቅ አፍሪካ ዳይሬክተር እንደተናገሩት የወያኔ አገዛዝ ይህ አፋኝና አረመኔ ልዩ ፖሊስ አፍርሶ በዓለም አቀፉ ሕግ በሚገዛ የፖሊስ ኃይል መተካት አለበት ካሉ በኋላ በመንግስት ኃይል የተደራጀና የተደገፈ አረመናዊ ድርጊት መቆም አለበትም ብለዋል። የቻይና ገንዘብ ዩዋን በአፍሪካ ተቀባይነት እያገኘ መምጣቱ ተነገረ። ከ14 የአፍሪካ ሀገሮች የተወጣጡ የባንክ ባለሙያዎችና ባለስልጣኖች የቻይናው ዩዋን ለየሀገሮቹ የውጭ ምንዛሪ ክምችት ስለሚያገለግልበት መንገድ ለመምከር በሐራሪ ስብሰባ መቀመጣቸው ተገልጿል። ይህን የምክክር መድረክ ያዘጋጀው የምስራቅና የደቡብ አፍሪካ ሀገሮች አባላት የሆኑበት የማክሮ ኢኮኖሚክስና ፋይናንሻል ማኔጅመንት ኢንስቲትዩት ሲሆን የባንክ ባለሙያና ባለስልጣኖች ተገኝተውበታልም ተብሏል። በርካታ የአፍሪካ ሀገሮች ከቻይና እርዳታና ብድር የሚያገኙ መሆናቸው የሚታወቅ ሲሆን በቻይና ዩዋን መገበያየት ለሁሉም ጠቃሚ ሊሆን ይችላልም ተብሏል። በአውሮፓም የተለያዩ ሀገሮች ብሔራዊ ባንኮች የቻይናው ገንዘብ ዩዋን የውጭ ምንዛሬ ክምችት እንዲሆን እያሰቡበት መሆኑ ተነግሯል። አድማጮቻችን ለዛሬ ያለን ዜና በዚሁ ተጠናቀቀ።
ረሃብ
ስን ጭቃን ይፈጃል። ረሃብ ቀጠሮ ይሰጣል
ወይስ ቀን ቆጥሮ ይፈጃል?
የሆድ ነገር ሆድ ይቆርጣል ይባላል፣ ድሮ ይባላል፣ ይዘለዝላል፣ ይከትፋል።
ብቻ እስከሚጨርስ ድረስ ሆድ ለሆድ ጊዜ ይሰጣል። ወተት አንጀት ነጥፎ ሲላ፣
ሆድ ቃደርቆ ሆድ ሲራብ፣
ተሟጦ አንጀት ባንጀት ሲሳ፣ የጣር ቀጠሮ ስንት ነው ለሰው ልጅ ሰው ለምንለው?
ላይችል ሰጥቶት ለሚያስችለው ስንት ቀን ነው ስንት ሌት ነው?
የማዕድ ወዝ ሳታጥጥ አድባሩ አብዳ ሳትፈረጥጥ፣
ጥንብ ሳይተርፋት ሜዳ አይጥ፣ የቤት ድመት ሳታማምጥ፣
በመቤቷ አስከሬን ብካይ
እሷም ዋይ አንጀቷም ዋይ ዋይ፣ ውሻውም በጌታው ስጋ ላይ
ቸነፈር በጣለው ሲሳይ፣ አይ ስንት ቀን ትሆን የራባ ዋይ?
እስኪ እናንተ ተናገሩ ተርባችሁ የምታውቁ፣
ከቸነፈር አምልጣችሁ ተርፋችሁ እንደ ሳታልቁ፣
ትንፋሽ ቀርቷችሁ እንደሆን ያስችላችሁ እንደው ጥቂት፣
ቀጠሮ ይሰጣል ልቂት
ስንት መዓልት
ስንት ሌሊት፣
ጥንባንሳው ሳይወርድ በፊት ሳይሞጀረጣችሁ ጥፉ፣
በጣረ ሞጣ ክናፋቱ አንዣቦ በመቅሰፍ ትግሩ፣
አንደበት ተርፏችሁ እንደው ሳትነግሩን ከምትቀሩ ካስቻላችሁ ተናገሩ።
ቆሽት ሲቃው ሳያጣጥር ሰቀቀኑን ሳያጋገል
እስትንፋስ ስለምንም ሳትል
ቀጠሮ ይሰጣል ረሃብ
ለስንት ቀን ለስንት ያህል?
ስንት ሰዓት ነው የራብ አቅሙ?
ለእኔ ቢጤውማ ትርጉሙ የሁለት ፊደል ድምፅ ነው ራብ የሚሉት ከነስሙ
እንጂ የእኔ ቢጤውማ የታውቆት ጠባዩንማ
ብቻ ሲነገር ይሰማል ይህንን ሁለት ፊደል ቃል።
ቃሉማ ያው በዘልማድ ይነገራል፣ ይለፈፋል፣
ይተረካል፣ ይዘከራል፣ ይደጋግማል፣ ይተቻል
እንጂ እንኳን ጠባዩንና የራብ እድሜውን የት ያውቃል?
እና የምታውቁ ነገሩን እውነት ራብ ስንት ቀን ይፈጃል?
በጣራ አፋፍ ላይ ያለህ ሰው ራብ እንዴት ነው የሚያዛልቅ?
ለስንት ቀን ቀን ይሰጣል አንደበት ክነ ሳይሸመቅቅ?
ሸረሪት በልሳንህ ላይ የድር ትብትቡን ሳይሰራ፣ ቁራና ቀበሮ በቀን ከቀየህ ድባብ ሳይደራ፣
ጥንባንሳ ሊጭር ሳይመጣ፣ ጥንቦርሽ ከጎጆህ ወጣራ፣
እንደ ፍካሪ ኢየሱስ ቃል በጣር መጽሐትን ሳትጠራ፣
አንደበት ሳለህ ተናገር የምታውቅ የራብን ነገር።
አስከሬንን ከየተሻው ተርፎ እንደው ሳይከረከር
ስንደቃ ስንፋታ ቀጠሮ ስንት ትንፋሽ ነበር
ቆሽታሮ ሳይፈረፈር
ትናጋህ በድርቀት ንዳድ ጉሮሮ ሳይሰነጠር
የሆድ ነገር ስንት ያቆያል ቀጠሮ ይሰጣል ልቂት
ስንት መዓልት ስንት ሌሊት
ስንት ሰዓት ነው ሰቆቃው ስንት ደቂቃ ነው ጭንቁ
እስቲ እናንተ ተናገሩ ተረባችሁ የምታውቁ
ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል ስንት ያቆያል ስንት ያዘልቃል
እውነት ረሃብ ስንት ቀን ይፈጃል
ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያልታደለው ትውልድ እውነተኛ ታሪክ በአብዲ አብዱላሂ የሰው ልጅ ምንኛ ክብርና ተወዳጅ ፍጥረት እንደሆነ ማመን ከማመንም በላይ ደግሞ ስለ ሰው ክብር መጽናትና የድርጊቱ ባለቤት ሆኖ መገኘት ክፋት በበዛበት ምድር ታላቅ ምሳሌነት ነው። ዓለማችን ሁል ጊዜ አዳዲስ ነገሮችን ይዛ ብቅ ትላለች። የተለያዩ ፍልስፍናዎችና ፖለቲካዊ አስተሳሰቦች ከተለያየ አቅጣጫ እየመነጩ በማህበራዊ ህይወታችን ውስጥ የለውጥ ማዕበል ያስነሳሉ። ሞገዱ የበረታና ኃያል የሚመስለው አዲስ ነገር በሌላ አዲስና የተለየ ክስተት ይዋጣል። እንዲህ እያለ የሰው ልጅ ታሪክ ብዙ የታሪክ አጋጣሚዎችን አሳልፏል። ከብዙ ዓመታት በፊት በሰው ልቦና እንደ እውነት ይታሰቡና ይደከምላቸው ይሞትላቸው ይገደልላቸው የነበሩ ሐሳቦች ነገሮች እምነቶች በዛሬ በስለቱ ፊት ቅልነት ሆነው ይታሰባሉ። ዓለም በሙሉ ከአህጉር አህጉር አቋርጦ ያመነበት አርማ የቀረጸለት የጮህበት ፍልስፍና ወደፊት ለዓመታት በእግረ ህሊናቸው ቀድመው በልቡናቸው ምናብ የጎበኙት የፈላስፋዎች ህልማዊ ነገር እንጂ በምንሳተፈው የተዛባ ዓለም ሊደላደል የማይችል ተረት መሆኑ እየታመነ የመጣበት ዘመን ደርሰናል። በኑሯችን ውስጥ በርካታ አስተሳሰቦች ብቅ ብልጭ እያሉ ጥልቅ ድርግም ይላሉ። በወራት ብዜት ያረጃሉ ይሻራሉ። የሰው ልጅ ግን ያሮጌውና የአዲስ አስተሳሰቦች ባለቤት እየሆነ ነበር ዛሬም አለ። ክብሩ ተወዳጁ የሰው ልጅ የዚች አነስተኛ ጽሑፍ አዘጋጅ ከሁሉም በፊትና በላይ ክብር ለሰብአዊነት የሚል ጠንካራ እምነት አለው። ፖለቲካዊ አቋሞቻችንና አስተሳሰቦቻችን ከሰብዕናችን እየቀደሙ በሰውነታችን እግዚአብሔር ያደለንን የከበሩ ሀብታት ፍቅር፣ ትዕግስት፣ ርህራሄ፣ ቸርነት፣ ማመዛዘን እያመከኑ ወደ አውሬነት እንዳይለውጡን እንጠነቀቅ ዘንድ በጥብቅ ያሳስባል። ወቅት የሚወልዳቸው ልዩ ልዩ አስተሳሰቦች ጧት ተነቦ ማምሻውን ለዕቃ መጠቅለያነት እንደሚያገለግል ዕለታዊ ጋዜጣ ሲያልፉና ሲጣሉ በምናይበት ዓለም ሰው ባለው የሐሳብ የመስመር ልዩነት ምክንያት የሚደርስበትን እስራት፣ ግርፋት፣ ስቃይ፣ መኮላሸት፣ በስለት መቆረጥ፣ መሰቀል፣ መታነቅ፣ በጥይት መደብደብ ይቃወማል። በዚች አነስተኛ ጽሑፍ የተካተተው ታሪክ በንግሌ ቦረና አካባቢ በኢሃፓ ኢሃወሊ ስር ተደራጅተው ስለተሰው ወጣቶችና ስለደርግ መይሶን ነፍሰ ገዳዮች እንዲሁም ሰቆቃው ስለደረሰባቸው አባላቱና ወላጆች እውነተኛ ገጠመኝ ቢሆንም አብይ ተልእኮው ቀሪው ትውልድ እልቂቱ እንዳይደገም በትምህርት ሰጪነቱ ሊጠቀምበት እንዲችል ነው። በእግረ መንገዱም አቶ ተስፋዬ መኮንን የሚባሉ ግለሰብ ታሪክን ለባለ ታሪኩ በተሰኘ መጽሐፋቸው እንዳስተላለፉት ኢሃፓ በአብዛኛው የቦዘኔውን ክፍል ያቀፈ የነፍሰ ገዳዮች ድርጅት ነው በማለት ያሳተሙትን አሳፋሪና ሐሰተኛ ጽሑፍ ለማረምና የወጣቱን በእውነት ለእውነት መውደቅ ያሁኑ ተተኪ ትውልድ በትክክል እንዲያውቅ ለመመስከርም ነው። ምናልባትም ዛሬ ባለንበት ሁኔታ በወንጀለኞቹና በተባባሪዎቻቸው ላይ የክስ መረጃ ለማቅረብና ቀሪውን ትውልድ በቂም ለማናከስ ሳይሆን የበደለ በመጸጸት ለይቅርታ ለካሳ ነፍሱን እንዲያዘጋጅ የተበደለውም የቀደመው የስቃይ አሻራ በዚህ ትውልድ ላይ እንዳያርፍ ይቅርባይ ሆኖ እንዲቀርብና ሕግና ማኅበራዊ አስተሳሰቡም ለሰብአዊ መብት ቅድሚያ እንዲሰጡ ለማሳሰብ ነው። ሕዝቦች በመቻቻል ከልዩነት ይልቅ አንድነትን፣ ከጦርነት ይልቅ ሰላምን፣ በየጎራው ከመጋደል ይልቅ ተደራድሮ መስማማትን እየመረጡ ይታያል። የተከፈሉት የዓለም ቤተሰቦች በሰላም የመገናኘት ፋና በጀርመኖች፣ በየመኖች፣ በዘር መድሎ ሥርዓቷ ዓለም ሁሉ ያወግዛት በነበረችው ደቡብ አፍሪካ ሳይቀር ምስራቅ ከምዕራብ፣ ነጭ ከጥቁር፣ ራሱን ከራሱ፣ ራሱን ከሌላው እያስታረቀ የሰው ልጅ ዓለምን በእኩልነት በሰላምና በፍቅር ሊጠቀምለት ይጨባበጣል። እኛስ? በመጨረሻም ጸሐፊው በአካባቢያችን በተካሄደው ጭፍጨፋ ከተሳተፉት ውስጥ ከዋና ዋናዎቹ በስተቀር ከስር የነበሩትን ዛሬ ሰላማዊ በመምሰል በህብረተሰቡ ውስጥ ያሉትን አጫፋሪ ገዳይና ጠቋሚ ግለሰቦች መጥቀስ አለመፈለጉ የወጣቶቹ መስዋዕትነት መድኃኒትነቱ ለወንጀለኞችም ጭምር ትምህርት ነውና በህይወትም ሳሉ ያዝኑላቸው እንጂ አያዝኑባቸውም ነበርና የከፋ ድርጊታቸውን እንጂ ያደፈስማቸውን መጥቀሱን ትቶታል። ጭካኔ ሳይሆን ፍቅር የሰው ልብ ይማርካል። አብዲ አብዱላሂ። ምዕራፍ 1 ትግሉ። በ1960ዎቹ የተከሰከሰው የመምህራንና የተማሪዎች እንቅስቃሴ የብዙዎቻችንን ትኩረት የሚስብ ሆነ። በወቅቱ የነበረውን የትግል ሂደት በገለልተኝነት የሚመለከት ምሁር ወይም ተማሪ አልነበረም ለማለት ያስደፍራል። አብዛኛው ወጣት የህብረተሰብ ክፍል ዘመኑ ያበረከተለትን ፍሬ ጣፋጭነት ወይም መራራነት ለመቅመስ በስፋት እየጎረፈ ባለው እንቅስቃሴ ውስጥ ተዋሃደ። በተማሪው መካከል ለተቃውሞ፣ በማህበር መደራጀት፣ ለነጻነት መታገል የሚሉ አንቂ የፖለቲካ ሐሳቦች በእድገት በህብረት ዘማቾችና ይርጋለም ለትምህርት ሄደው በመጡ ወጣቶች አማካኝነት በተማሪው ልብ ተዘርተው ያቆጠቁጡ ጀመር። በሁላችንም ልቡናና አንደበት በግልም በቡድንም የሚታሰበው በአጀንዳም ቀርቦ የሚያነጋግረው ይኸው የትግልና የነጻነት ጉዳይ ሆነ። ቀናት እየገፉ ሲመጡ እንቅስቃሴያችን ስፋት፣ ጥንካሬና ቅርጽ እየያዘ መጣ። ህሊናዊ ሁኔታ ቀድሞ በፈነዳው ነባራዊ ሁኔታ ዙሪያ ይጎነጎን ጀመር። በዓላማ ተደራጅቶ ለዓላማ መታገል ቅራኔው የወለደው ውጤት ነበርና ከአስተባባሪው አካል የሚፈልቁ ህዝባዊ ጥያቄዎችና የአቋም መግለጫዎች በሰላማዊ መንገድ ጽሑፍ አዘጋጅቶ በመበተን በስብሰባ ቅስቀሳ በማድረግ ተደጋጋሚ ሥራዎች ተከናወኑ። ውጤቱም ሁለት ጎራዎችን አስገኘ። በአንድ ፊት ህዝባዊ ወገን የቆመለት ላባደርና ደሃው ገበሬ ሰፊው ህዝብ፣ በተቃራኒው ደግሞ ደርግና መይሶን ካምፕ ለይተው ተፋጠጡ። ኢያፓ የህዝባዊው እንቅስቃሴ መሪ ድርጅት በመሆን ለህብረተሰቡ የሚያስተጋባቸው ጥያቄዎች፣ መፈክሮች በሚያስደንቅ ፍጥነት 596 ኪሎ ሜትር ተምዘግዝገው ለደጋፊዎቹ እንዳስፈላጊነቱም ለተቃዋሚዎች ጆሮ ይደርሱ ጀመር። የአዲስ አበባውና የቦረና ነገሌው ወጣት ለትግል የልብ ንዝረቱ በእኩል ግፊት ይለካ ገባ። በትምህርት ቤት ስቱደንት ካውንስል አስተባባሪነት አንገብጋቢ ጥያቄዎች ማለትም ጊዜያዊ ህዝባዊ መንግስት እንዲቋቋም፣ የፖለቲካ እስረኞች እንዲፈቱ፣ የዴሞክራሲ መብቶች ያለ ገደብ እንዲከበሩ ወዘተ በመጠየቅ ለዚሁም ምላሽ እስኪገኝ ተማሪው በሚፈሩትና በሚጠሉት አጥፊዎች ፊት የግንባር ስጋ ሆኖ ትምህርት በማቆም በሰላማዊ ሰልፍ ተቃውሞን በማሰማት የደርግን ልብ ያምፀውና ያውከው ጀመር። እሳትና ጭድ ሆነው በመስክ ወደሚታዩበት የታሪክ ምዕራፍ ለመቅረብ ቀናትና ወራትን መከንዳት ተያያዙ። ሜይዴይ 1968 ዓመተ ምህረት ነገሌ ቦረና ከዓለም ጋር ኢንተርናሽናልን ልትዘምር ተዘጋጅታለች። ወጣቱ ለዓለም ላባደሮች የትግል አጋርነቱን ለማብሰር ለሕዝቡም መሪ ድርጅቱን ኢህአፓን ለማስተዋወቅ በፋሽስቱ ጉያ በቡድን እየሆነ የመዝሙር ጥናቱን የመፈክሮችና አርማ ዝግጅቱን ቀደም ባሉት ቀናት አቀላጥፎታል። ለሰላማዊ ሰልፉ የተዘጋጁት የመብት ጥያቄዎችና የተቃውሞ መፈክሮች በወታደሮችና በጸጥታ ፖሊሶች እንዳይታፈኑ ለማድረግ መላያቸው ላይ ደርግ በሚዲያው የሚያላዝናቸው መፈክሮች ተለጥፈውባቸው ፍተሻውን በዚህ ስልት ካለፍን በኋላ ወደ አደባባዩ እምብርት ዘለቅ። ዛሬ ፈራርሶ የኢትዮጵያ ንግድ ባንክ የታነጸበትና የከተማው አስተዳደር መናፈሻ የተሰራበት ትልቁ አደባባይ በሰይፍ አብደላ ሱቅና በሞናሊዛ ቡና ቤት በኩል ከያጣጫው የመጣውን ሰልፈኛና ተመልካች እምቃርጎ ይዟል። ማሉ ጣሊያን የገነባው ትልቁ የገበያ አዳራሽ ለትርኢቱ አደባባይነት የክብራኑ ማማ ሆኖ ተመርጧል። ቁጥራቸው በበዛና ዘርዘር ብለው በሚታዩ ትልልቅ የሸክላና ድንጋይ ቅይጥ ምሰሶዎች ተሸካሚነት በሰፊው አየር ላይ በተዘረጋው ጣራ ስር ቅቤው፣ ወተቱ፣ እህሉ፣ ማሩ የሚሸጥበት እርግብ ወፎች ኩሳቸውን የሚያንጠባጥቡበት በከፍታ ጎልቶ የሚታየው ግዙፉ ድንጋያማ የገበያ አዳራሽ ማዘጋጃ ቤቱ ባለበሰው ባንዲራ ምንጣፍና ሶፋ ደምቆ የባለ ስልጣናቱ የክብር መገለጫ ሆኖ አይንን ማራኪ ሆኗል። ከፍተኛ ወታደራዊ መኮንኖች፣ የፖሊስ አዛዦች፣ የአስተዳደር ሰራተኞችና ሌሎች አጃቢዎቻቸው ደምቀው ተኮልኩለዋል። ፎቶአንሺዎችና ካድሬዎች ወዲህ ወዲያ ይጣደፋሉ። ባለቀይና ነጭ ቅብ ሄልሜት የደፉ የወታደር ፖሊሶች ዱላዎቻቸውን ይዘው እያንዳንዷን እንቅስቃሴ በጥንቃቄ ይከታተላሉ። ሕዝቡም እንቅስቃሴያችንን በስጋት ይከታተላል። ልጆቹ እንደ አሸዋ በዝተው እንደ ከዋክብት አብርተው በጀግንነት ሲያዜሙ ሲፈክሩና በዘዴ የተሸፈነውን አርማና የተቃውሞ መፈክሮች ገላልጠው ይፋ ሲያደርጉ ባለስልጣናቱ በውጥረት ውስጥ ገቡ። የገዛኛቸውን ማመን አቃታቸው። ተያዩ፣ ሀፍረት ሸነቆጣቸው። በንዴት ጦፉ፣ ተቅበጠበጡ፣ በሰይጣናዊ የቁጣ ፈረስ ተፈናጠጡ። በአምባገነናዊ ትእዛዝ በጸጥታ ኃይሎቻቸው ላይ እንደ መብረቅ አንባረቁባቸው። ምንድን ነው የያዙት? ምንድን ነው የሚሉት? እነዚያን ጥጋበኞች በትንልኝ አሉ። ወታደሩ ፖሊሱ ለውጊያ ተከሰከሰ። መፈክሩና መዝሙሩ ግን በወኔ ቀጠለ። መሬት ላራሹ ከታወጀለት ሕዝባዊ መንግሥት ይቋቋምለት። ነጻነት ነጻነት የምትሹ ተዋጉለት አትሽሹ እያለ ዘመረ። በስሜት መፈክሩ አስተጋባ። ያፓ ፓርቲያችን ነው፣ የዴሞክራሲ መብት ያለ ገደብ። በዚህ ላይ የፓርቲውና ዓለም አቀፍ የሠራተኛው አርማ ከፍ ብለው ተውለበለቡ። ታላቅ ድንጋጤ፣ ቁጣ፣ ድንፋታ፣ ኃይል። ያዘው በለው ቁም ትርምስ ሆነ። ተማሪው በቆመጥ በሰደፍና በአፈሙዝ ተወገረ፣ ተበታተነ። በዚህ ጊዜ የተጨናነቀው ተመልካችና ሰልፈኛ በሚገርምና በሚያሳዝን ሁኔታ ከዱላው ሲሸሽ ቀዩ አዋራማ ሜዳ በብዙ ሺህ የወለቁ ጫማዎች ተሞላ። በወቅቱ አንድ ትልቅ የጫማ መደብር አምጥቶ ቢበትን የዚያን ያህል እንደማይበዛ ጸሐፊው ይገምታል። አልፎ አልፎ በኢብራሂም ወሎዬ ሻይ ቤት፣ በአህመድ ጋይድ ቢስ ሱቅ፣ በሰርበላ ሱቅና በፎቶ ሊበን በፎቶ ሐውልት በረንዳዎች ከሚታዩ ሰዎች በቀር ሕዝቡ እግሬ አውጪኝ ብሏል። በአደባባዩ መካከል በዱላ እየታገዘ የሚሄድ ኑሮ ኢብራሂም የሚባል አካለ ጎደሎ ልጅ ይታያል። መሄጃው ጠፍቶት የሚይዙት ሲያጡ ፖሊሶች ይህንን መሸሻ የሌለው ልጅ ከበው በዱላና በሽፍሻፊ ክፉኛ ደበደቡት። የጭካኔ እርምጃቸው ቀጠለ። በአደባባዩና በከተማይቱ ጎዳናዎች የልጆችና የወላጆች የጭንቅ ጩኸት በዛ። ስብራት፣ ውልቃት፣ ደም። ደርግ በሜዴይ ምሱን አገኘ። የተጠማውን ደም ማሳደዱ ቀጠለ። እስራት፣ ግርፋት ስቃይ ተማሪው መስዋዕትነትን አሸተተ ይህ የመጀመሪያ ጀብዱ የብዙዎችን የትግል ስሜት አረካ የቀደምት ታጋዮችን ጥሪ እያስተጋባ ልቡ ሸፈተ አመጸ ፋኖ ተሰማራ እንደ ሆቺሚኒ እንደ ቼ ጎቬራ አለ ዛሬ ቀለም አያንጎራጉርም እንጂ ብዕር አያዜምም እንጂ የወጣቱ ስሜት አሁን እንደሚነበበው ሳይሆን ያኔ እንደሚነደው ነበር የደሃ ሕዝብ ማኅፀን እንደ እሳት የሚፋጁትን ታጎችን አፈለቀ ደርግ ለመጀመሪያ ጊዜ የወጣቱን በተቃዋሚነት መነሳሳት ሲያይ ለጎስቋሎች መታገል አምራዊ ኃይል እንደሚያመነጭ በምሬት ተገነዘበ እነዚህን ለጋ የነጻነት ታጋዮች ሞት ደግሶ ማጉረስ እንዳለበት አመነ ወታደሩም ፖሊሱም ደህንነቱም ካድሬውም አሸርጋጅ ተመራጩም ክተት ሰራዊት ብሎ በሕዝብ ልጆች ላይ የሞት መጋዙን ደገነ ማደን ማሳደድ የደርግ የዕለት በዕለት ክንውን ሆነ ንግሌ ሞት አርግዛ ታመጥ ጀመር የወጣቱም ትግል ከአደባባይ ስሜታዊ እንቅስቃሴ ወደ ተቀናጀ ድርጅታዊ አሰራር በማምራቱ የድርጅቱ ርዕዮት በየህዋሱ መወያያ ሆነ የፓርቲው ልሳን ዴሞክራሲያ ከዚህ ጋር በፕሮፓጋንዳና ቀስቀሳው አይነተኛውን ድርሻ ትወጣ ጀመር ዓላማው ውስጥ ለውስጥ በወጣቱ ደም ስር እየተዋሃደ መጣ ለመስዋዕትነት ብዙ ጀግኖች አበቡ አቆጠቆጡ ፋሺዝምን ለማውደም ወደፊት ከፋሽስታዊ መንግስት ያገኘነው ምላሽ በስልት እንድናሸምቅ ቢያስገድደንም የቀደመው ተንደርዳሪ አመጻችን የመረጃ አይኑን እንዲጥልብን ስላመቻቸ ደህንነቱ ገበሬውን በገጠር በምናደራቸው አባላት ላይ አተኮረ በመጋቢት ወር በማላስታውሰው ምሽት ለጋጉላ ገበሬ ማህበር ከገበሬዎች ጋር ስንሰራ አምሽተን ከምሽቱ አንድ ሰዓት ስንመለስ ሹና ገብረ ማርያም በሚስጥር ተልካ እኔ አደን አብዲና ኢብራሂም አሊ በጥብቅ እየተፈለግን እንደሆነ እና እንድንሰወር መላኳን ስለገለጸችልን በቀበሌ 06 ባቶ ሺዶ ቤት ለአንድ ሳምንት ተደበቅ የአካባቢያችን የድርጅቱ አመራርም የኢሃፓ ኢሃሰ በሰሜኑ ክፍል አሲምባ ለጀመረው ወታደራዊ ሥልጠና ሦስታችንን በመመልመሉ ለዚሁ ተልእኮ ከጠረፋማዋ ከተማ ኒጌሌ ወደ ደጋማው የአገራችን ክፍል እንድንሰደድ ግድ ሆነ የአገር ውስጥ ስደት ከአንድ ሳምንት ቆይታ በኋላ በዱምዱም የልጆች የጭነት መኪና ወደ ክብረ መንግሥት ተጓዝን በዚያን ሰዓት የነበረው መተማመንና መረዳዳት ድርጅታዊ ፍቅርና ዲሲፕሊን ያጎናጸፈን ቅርስ ነበር ክብረ መንግሥት ለሦስት ወራት በአንድ የመምህራን መኖሪያ ቤት ቆየን ቦረናም ሆነ ጀምጀም የድርጅታችን ሰዎች ዓላማ ያቆራኛቸውና አንድ ያደረጋቸው ስለሆኑ ያለ ባይተዋርነት አሳለፍ በመምህራኑ ቤት በነበርንበት ጊዜ ከድርጅቱ አካል ጋር በነበረን የጠበቀና ተከታታይ ግንኙነት የጽሑፍ ሥራዎች ከአማርኛ ወደ ኦሮምኛ በመመለስና በካሴቶች የቀስቀሳ ሥራዎችን በማተም ተሳተፍ ሁኔታው ተረጋግቶ አልቀጠለም መምህራኑ በነበራቸው አቋም የመንግሥት ክትትል በአካባቢያቸውና በሕይወታቸው ጥላውም ስለጣለ ወንዶንና አዋሳን የመሸጋገሪያ ከተማ በማድረግ ብዙም ሳንቆይ ወደ ሻሸመኔ ያመራል በዚህ የአራት ወራት ቆይታችን አድራሻችንን ድርጅታችን እንጂ ቤተሰቦቻችን መኖር መሞታችንን አያውቁም ሻሸመኔም እንደ ጀምጀሙ ሁሉ ከድርጅታችን ጓዶች ጋር بعدن عبدي أما كاينت بمجنانيت سراوچن النسرا نبر كلين چركين يلين لبت سدد حتى دافي سلنبر بلبس نونا بتشعمانو بموتاتاچن ياچنو لمانسات كاتب اسكت دار كدرس راقوتاچن متبق قد نبر يعني بونز دار ببانت يوست سوري بچا تكورامتو ينبر اركاناچن مسل بكر تنان تندهونه اللو زاري قلتو يتاينيان አሁን ከመመራው ኑሮ አንሳር ያንኔ ስመዝነው በመከራ ውስጥ ሆኜ እንኳን በፍጹም ደስተኛ መሆኔን አስተውሳለሁ። ሻሸመኔ ካሳለፍነው ያንድ ወር ተኩል ቆይታ ለመውጣት ምክንያት የሆነችንን ቀን በተለይ አስተውሳለሁ። በጣም የምትገርም ቀን ነበረች። እኔና ጓደኞቼ ባጋጣሚ ቦንዶገነት የስጋ ፋብሪካ ውስጥ ይሰራ ወደ ነበረ የነገል ልጅ መሐመድ ጃማ ሄድ ከሱ ጋር ተገናኝተን ምሳ ከበላን በኋላ ስለ ወቅቱ ሁኔታ ባደረግነው ውይይት በመስመር የተለየ ሰው መሆኑን ተረድተን በማዘን ስንመለስ ከመኪና ይልቅ ጫት እየቃም በእግራችን ወደ ሻሸመኔ መጓዙን መረጥ። በዚህ ዕለት የሻሸመኔ ከተማ ሆቴሎች ባሊ ሙሳ ጦር ክፉኛ እየታሰሱና እየተበረበሩ ነበር። እኛ ግን መንገድ ላይ ነን። ይህ አጋጣሚ ባይሆን አህሊ ሙሳ ከዘራይ ደረስ ሆቴል 3 ምርኮኞች ባገኘ ነበር። አራተኛው መጠለያችን ይርጋለም ከተማ ነበር። ዛሬ የቤቱን አቅጣጫ በውል ባላውቅም መኖሪያው ያንድ ነጋዴ ጉራጌ ቤት እንደሆነ ከትልቁ ልጃቸው ተረድተናል። በዚህ ቤት ከሶስት ወር በላይ ስንቆይ ከአዲስ አበባ የሚመጡ በራሪ ወረቀቶችን እናባዛለን። በአካባቢው የሚበተኑና የሚሰራጩ ረቂቅ ጽሑፎችን ገለብጣለን። በተቀዳዳው የተወጠነው የጉዟችን ግብ በየቦታው እየጎላ በመጣው ማሳደድና ውጥረት ሳቢያ ሊፈጸም ባለመቻሉ ያለው አማራጭ ባንድ ቦታ ተወስኖ ፋታ በማይሰጥ የድርጅቱ ሥራ ራስን መጥመድና ኃላፊነትን መወጣት ብቻ ነበር። ጊዜው በጣም አስፈሪ በመሆኑ ለረጅም ጊዜ ባንድ ክፍል ውስጥ በመኖርና ከክፍል ውጭ የፀሐይ ብርሃን እንኳን በደንብ ለማግኘት ባለመቻላችን በትዕግስት በዲሲፕሊን የተዋጠ ጭንቀትና በስጭት በቀላሉ በፊታችን ላይ ይነበባል። የማይገለጽ ሆደባሻነት፣ የተጠቂነት፣ የተንከራታችነት ስሜት ውስጥ ውስጣችንን አንጀት አንጀታችንን ይበላናል። የሁሉ ሆኖ የመጻሕፍትን ገጾች እያገላበጥ ማንበብና በንድፈ ሐሳቦችም ላይ መወያየት የየዕለት ክንውናችን ነው። በዚህ ከባድና ከፍተኛ መስዋዕትነትን በሚጠይቅ ጽሉም ወቅት በተለይ አንድ ቀን በመካከላችን የተፈጠረው ውይይት ልቤ አይዘነጋውም። የብሔሮች መብት እስከ መገንጠል የሚል ማርክሳዊ ትንታኔ ያዘለ የስታሊን ጽሑፍ ነበር። በሐሳቡ ላይ ብዙ ስንነጋገር ቆየን። በአገራችን ተጨባጭ ሁኔታ የዚህ ንድፈ ሐሳብ አፈጻጸም ምን ውጤት ሊኖረው እንደሚችል ስንነጋገር ስንከራከር አደን ብዙ ጊዜ በስሜት እየተዋጠ በኃይል ምላሾችን ይሰጥ ስለነበረ አቀራረቡ አበሳጨን። እኔና ኢብራሂም ስማደ በዚህ ውይይት ላይ የምትወረውራቸውን አምባገነናዊ ቃላት አርም፣ ይሄ አጉል ጀብደኝነት ነው በማለት በዝርዝር የማላስተዋውሳቸውን የሚያስከፉ ቃላት አወረድንበት። አደን ደነገጠ። ሳይናገር ዝም ብሎ ቆየ። አይኖቹ በጥያቄ በረበሩን። አቀረቀረ። በንባ ተሸነፈ። ፊቱን ወደ ግድግዳ ዞሮ ስቅስቅ ብሎ አለቀሰ። ግራ ተጋባን። ተያየን። ዙሪያችንን ሞት ከቦናል። ልናግባባው ብንይዘውም ባሰበት። ለሐዘኑ ምክንያት በመሆናችን ሳይሆን የመብት ማጣታችንና መሰደዳችንም ምክንያት ሆድ አስብሶን እንደሆነ እንጃ እኛም አብረነው አጎነበስ። አደን ዞር ብሎ እናንተ ለምን ታለቅሳላችሁ? ምን ሆናችሁ? እስኪ ዝም በሉ አለን። أنتنه ودزي كلو ودت أفعزا نستيج أمركن جن لمن على كسك هل نو بزيك زي عدن كهتك أما تبت كمك أسبت بدك قالة عبدو أنا بكرت بك زيوست كان نانتا بفيت موتالو بدك كريت تايينيا ياسلك كسين ياهونو تجتاتشو سايهون كان يموت بوهالا تاريكين ست مسكرو بزي ملك جبدن يانا عم باغنن اندوهون كو عدرقاتشون دم التقلسون أسبينو يالك كسكوت بلو كت كت داون تدقفو على الكسا عدن يهن ننسيل سلهز بفكر يميفس ينسوه سو دم تايين سله أونات يميند أمك هزن فتان انيام أبرنو على الكس كإبراهيم غار تنستن للناسنا النوموكرن يزيا السكاك إي زمن نكشا وستاتشنن آزلو تالمسلين سوستاتشنن بتبابا كفل تكاك فنسن نانبا برو تنقواقوا بمكا كلاتشن ستتا هنا تدقم أهنم ستتا اندقنا تدقم بچنكت تأيين تبلان بميل سميت عنداتشن ماننه آلن عالمونين يميل دمس سمان يبيتو ليج نبر بيرقالم كتمام قويتو كاكان ودكان آسكي إيهوان بممتاتو يكرران مرچا آسين بالمدرس آلاس فلاقي مسوات النت كمك فليلك ودنجي اللي تمدسان بغتر مقويتون اندن مرت خونيتاو سلاس قدده درجتو بك ايساو سلت زمد اندمو تبت يهازن لبسنا قوب تزقاج تولدن نينا إبراهيم ودك برمانقست سنقواس آدن دقمو وداواسا تملسا كاك برمانقستم نجي اللي قبان كولسا منتبو عالم آدنم مدام عدن نجلي سيكا بابا متايتو اندي ياز آساساو تتناكرا هونوم درجتو ياز زغا جوسل بارسوار درو تباباري نتاقزو لك اندابيو تبقا قواد دوج بمجبسنا بمتادك بمشيد كتارو تسطات تن بتليا ياك باچا ودى قطر ودال قطر كقبان بوالا بنجلي اكا بابي انتونيتا تكستا يهوم منجست بقفلان دامت يهل بنجل لنا باساوهني بيت يوم بديك اللابين بمليان غلطاو عطو علي كونسو عرب يكاتيت هاي عمستكن شيزت اي متوصل سازت اي نامت امرد بسومالي عبوش مكتواليوش بمنو رابيتو ايال بمكدلو سووچون لمياز بتدرقو كبابانا يتوكسلووت يامسالك عشواتاتك واللغير جيسنا ياسرالك عموغس دانيا بلو بمساواتاتشو تكبو كتكدرو تشماكي وچم اف چات بمدنيتو منجس عدقات عميون بمدتكا كتما وست كارلو سرابيتو نشكار تبابرو يفز سموتنو بغني يونت منكس عقس جمروال بمالت يكتما انزوريا بسراويت حايل بماتر آساساوننا ماسادلون كتلا بيتسابو چيم ودقتر لاغوتي بلاكوتي عدر عملكت كارلو كوبت منكس عقس اندال چل تسعينو سلاد الرقوبين كان نعدن غار بتكتات ترنوكان مجنانيات سايساكا اللي انكره السوغن كمرسا نجي اللي اندقبو عدن بميفلقو تلاتوش ايج ودكا فممهر مولي تازارو بميمارا يرون دبودن تازا اندتنا ببايوم كسوستور بوعلا كان يابفيد موتا إبراهيمم አሳደውት እንደነበርና እንደመለጠ ሰማው ከዚያ ወዲህ እስካሁን የት እንዳለ ይሞት ይኖር አላውቅም በውጣ ወረዱ የማፈቅራቸውንና የማከብራቸውን ጓዶቼን አጣው የልቤ ብርታትና ጽናት ከኃይለኛ መሰረቱ ተናጋ በቢታታ በገናሌና በመድዋላቡ ለአራት ወር ያህል ከዘላኑ ህዝብ ተመሳስዬ ቆየው በከተማ እስራቱ ግርፋቱና ግድያው እየተባባሰ በመሄዱ ላለመመለስ ወሰንኩ የገጠሩንም ቆይታ ከመሰማኝ ብቻኝነትና ጭንቀት የተነሳ ድቋቋም ባለመቻሌ ወደ ጎረቤት አገር ለመኮብለል ወሰንኩ። ስደት ከአገር ውጭ በገዛ አገሬ ሰባዊ መብቴን ነፃነቴን ከተቀማው ምን አገር አለኝ ብዬ እቀመጣለሁ? ከእንግዲህ የቀረኝ ነገር ቢኖር እንባ ሳይሆን ደም እያለቀስኩ የቀኑን ሐሩርና የሌሊቱን ቁር በመቋቋም የ25 ቀንና ሌሊት አድካሚ ጉዞን መጋፈጥ ብቻ። ወደ ሶማሊያ አብረውኝ የሚጓዙ ባላገሮች እግረ ጆቢራዎች ናቸው። መንገዱ ይጠቀደልላቸዋል። አብዶ ከተሜው የመጀመሪያውን ሳምንት ጉዞ እንደምንም ተበራታው። የሁለተኛው ሳምንት ቀንና ሌሊት ጉዞ እጅግ አድካሚ ሆነብኝ። በበረሃ ከምቀርብዬ ተንከላወስኩ። ጥለውኝም እየሄዱ እያበረታቱኝም የሕይወት ሳይሆን የሞት ጉዞ ተጓዝኩ። ሁለንተናዬ ወላለቀ። በተለይ የሌሊቱ ጉዞ ምንም እንኳ አናት ከሚበጠርቀውና ጉሮሮ ከሚያደርቀው የበረሃ ነዳጅ ቢከልልም ከሾሁና ጋሬጣው ግን ሊያድን ባለመቻሉ የግራ እግሬን ክፉኛ ተወጋው። እንጨቱ ውስጤ ተሰብሮ በመቅረቱ ሕመሙ እየጠናብኝ ሄደ። በዚህ ጊዜ ባላገሮቹ ከችግሩ ሊያላቅቁኝ የመረጡት መንገድ ያልሰማሁትና የሚያስደነግጥ ነበር። እባካችሁ ተውኝ ብዬ እንዳልማጸን ሊያስኬደኝ አልቻለም። እንዳላችሁት ይሁን እንዳልልም ፈራው። ብቻ አልቀረብልኝም፣ በጎኑ የታጠቀውን ጩቤ መዞ እንጨቱ በገባበት አቅጣጫ በስለት ሰነጠቀልኝ። እሪ አልኩ። እንደምንም ጩኸቴን ታግለው እንጨቱን አወጡልኝ። ቀጥለውም አገልግሎቱን የጨረሰ የባትሪ ድንጋይ ከስክሰው ዱቄቱን በሚደማው እግሬ ላይ በመደምደም በቅጠልና በአሮጌ ጨርቅ ጠቀለሉልኝ። የባላገሮቹ አስደናቂ የቀዶ ጥገና ኦፕሬሽን ብዳከምም እንኳ ጉዞዬን እንዳላቆም ረዳኝ። አንድ ቀን ንጋት ካረፍንበት ተነስተን ስንጓዙ ለ እኩለ ቀን አካባቢ አንድ ገደላማ ቦታ ደረስ። ሁሉም የውሃ ጉድጓድ ፍለጋ ሸጡን ይዞ ሲወርድ፣ እኔ አለፍ ብሎ ባሻገር ካለው ረባዳ ቦታ አንድ ልትወድቅ የደረሰች ገጣባ በቅሎ አየሁ። ሳይታወቀኝ ድምፄን ከፍ አድርጌ ባትቀድሙኝ፣ ያቺ በቅሎ የኔ ነች፣ ባትቀድሙኝ አልኩ። ሁኔታዬን አይተው ሁሉም ሳቆብኝ። ጭነቷን ይዛ ይህንን የበረሃ ጉዞ መወጣት ባለመቻሏ የተጣለች ወገበ ሰባራ መሆኗን ነገሩኝ። ቢሆንም አልተቀበልኳቸውም። እንደምንም ጎትቼ ባንገቷ ላይ ሽርጤን ካሰርኩ በኋላ ለአንዲት ቀን ብቻ ተጓዝኩባት። እውነትም ሰዎቹ እንዳሉት ክብደቴን ባለመቻሏ ተለያየን። ድንበር ለማቋረጥ 3 ቀን ሲቀረን እግሬ እየተሞሸላለቀ አነባሁ፣ ተንዘፈዘፍሁ። ባላገሮቹ እንደምንም እግሬን ክፉኛ እየጠዘጠዘ አላራመድ ያለኝ ደምና መግል ያዘለ እብጠት ካፈነዱልኝ በኋላ የመጨረሻዋን ሌሊት የድንበር ማቋረጫ ፈጣን ጉዞ መወጣት ካልቻልኩ እነሱንም በጠላት ኢላማ የማስገባቸው መሆኑን ገልጸውልኝ፣ ይህንን ዕድል ካልተጠቀምኩበት ድካሜ ሁሉ ከንቱ መሆኑን በቁጣ አስረዱኝ። አንደኛዬ የዴሞክራሲ መብቶች ያለ ገደብ ይከበሩ የምትለዋን መፈክር እንዳያስኩ በጓዶቼ መሃል ወድቄ ቢሆን ምንኛ የክብር ሞት እንደሆነ ሳስብማ ከየት መጣ የማልለው ኃይል አገኘው። ተነሳሁ። ጉዞውን ጨርሼ ጎረቤት አገር ሶማሊያ ገባሁ። ለ3 ሳምንት ያህል በቡልሃዋ ከተማ ቆየሁ። በጉዞው መድከሜንና መድቀቄ የተሰማኝ ባረፍኩባቸው ቀናት ነበር። ቀን ቀን በእኔ በተቀመጥኩበትና በተጋደምኩበት መንፈሴ ቆንጥር ለቆንጥር ጥሻ ለጥሻ እየተጓዘ ቁና ቁና እስክተነፍስ ያስተክዘኛል። ሌሊት ሌሊት ደግሞ ቅዠቱና አስፈሪው ሕልም ከጠላሁት እና ከሸሸሁት ደርግ ጉያ ወስዶ ይከተኛል። እግሬ ርቆ ቢሄድም ልቤ ግን የጭንቅና የመከራ ቋት ሆና አደከመችኝ። ብቻ እንደምንም አገገምኩ። ከታዩ ግቤ በኢትዮጵያ መምህር የነበረው ታላቅ ወንድሜ መሐመድ በስደት ቀድሞ ወጥቶ ሞቃዲሾ ስለነበረ ወደሱ ሄድኩ። በዚያም ቆየው። በስደተኝነቴ ተስፋ ከልቤ ተሟጠጠ። የተከተለኝ ነገር ቢኖር ጭንቀት፣ ሐዘን፣ ፍርሃት፣ እምነት ማጣት ብቻ። ፋሽስቶች ከወንድሞቼ ብቻ ሳይሆን ከወገኖቼም ከሀገሬም ለዩኝ። በበለጠም ጤነኛና ብርቱ ሰውነቴን ከራሴ ሰረቁኝ፣ ነጠቁኝ። አጋጣሚውም ለአሳር ሲያብር ነው መሰለኝ ታላቅ ወንድሜ ባስኪ ሁኔታ ታመመ። አይናገርም፣ አይንቀሳቀስም። በጠቅላላው ራሱን መቆጣጠር በማይችልበት ደረጃ ላይ በመድረሱ የሞቃዲሾ እንግድነቴ አስጨናቂ ሆኖ አከረመኝ። ያም አለፈ። ወንድሜ በአምላክ ፈቃድ ተፈወሰ። ከሁለት ዓመታት ቆይታ በኋላ ኢትዮጵያ ውስጥ የዘጋሁትን የትምህርት ቤት በር በሞቃዲሾ ከፈትኩ። ወደ ሶማሌ ከሸሸነው መካከል ብዙዎቻችን በኢህአፓ ምክንያት ቢሆንም ሁለት ወጣቶች ከተቃራኒ ወገን የነበሩና አባታቸው በቀይ ሽብር ብዙ ለጋ ወጣቶችን ያስፈጀ በመሆኑ በስደቱም ስፍራ የትምህርት ቤት ውሏችን በጎሪጥ ያተያየን እንደነበር ሳስብ በአገር ውስጥ የተጠነሰሰው ልዩነት ውጪም በማይተናነስ ስሜት እንደተፈታተነን ትዝ ይለኛል። ትምህርቴን እንዳጠናቀቅኩም በጌዶ ክፍለ አገር በገር ባህሬ ከተማ በመምህርነት ተመድቤ ለሶስት ዓመታት አገለገልኩ። በዚህ ስፍራ በነገሌ ቦረና አብረን የነበርን መሐመድ አባኑር ለስደቱ ምክንያት የሆነውን ሲያጫውተኝ የሜዴ በዓል ሲከበር ወጣቱ ኢህአፓን ያስተዋወቀበትና ደርግን ያወገዘበት ዕለት በመሆኑ ሰልፉም ሲበተን ሽብሻፊና ኮምፐርሳቶ በመገኘቱ የእድገት በህብረት ዘመቻችንን አቋርጦ የመጣው የጣውላው መሰንጠቂያ ባለቤት ልጅ ለተቃዋሚዎቻችን የቁሳቁስ አቅርቦት ስላደረገ ሊመታ ይገባዋል በማለት ስለፈለጉት እንደሆነ ሲገልጽልኝ፣ በተመሳሳይ ምክንያት ስንት ኢትዮጵያውያን በሶማሊያ፣ በጅቡቲ፣ በሱዳን፣ በኬንያ ወዘተ ይኖሩ ይሆን አልኩ። ምንም እንኳ ከደርግ የጭካኔ በትር ለማምለጥ ድንበር አቋርጬ ብሄድም በወቅቱ በሶማሊያና በኢትዮጵያ መካከል በነበረው ግጭት ሳቢያ የነበርኩበት ከተማ በኢትዮጵያ ተዋጊ ጀቶች ለሶስት ተከታታይ ጊዜ ስለተደበደበ ፊቴን ያዞርኩ እንጂ የሸሸሁ አልመስልህ አለኝ። በተለይ በመጨረሻው ድብደባ በአጋጣሚ በትምህርት ሥራ ላይ እንዳለሁኝ የመኖሪያ ቤቴ በመደምሰሱ እኔን ለማደን እንደ ተላኩ ያህል ሆኖ ተሰማኝ። ከሶስት ዓመት አገልግሎት በኋላ ወደ ሞቃዲሾ ተዛወርኩ። ከዚያም ቆሬሌ በምትባል ከተማ ተመድቤ ትዳርም መስርቼ ለስምንት ዓመታት ተቀመጥኩ። መቃብሬ የተማሰልኝ ሰው የአምስት ልጆች አባት ለመሆን በቃው። በሶማሊያና በኢትዮጵያ ጦርነት ምክንያት ብዙ ኢትዮጵያውያን በስደት ወደ ሶማሊያ ገቡ። የተለያዩ ቦታዎች የስደተኞች ካምፕ ተመሰረተ። በዚህ ጊዜ ከመደበኛ ሥራዬ ሌላ በትርፍ ጊዜ የሕፃናት አድን ፌዴሬሽን ከሚባል የአሜሪካን የተራድኦ ድርጅት ጋር መስራት ጀመርኩ። እዚህ አጋጣሚ በስደተኞች ካምፕ የጓደኛዬን የአደን አብዲን አባት አገኘሁት። ታሞ እስከ ሞተ ድረስ በልጁ መንፈስ ወደድኩት። የቀብሩንም ስነ ስርዓት በድርብ ስሜት ፈጸምኩ። ከብዙ ጊዜ በኋላ ለሕፃናት አደን ፌዴሬሽን በቋሚነት ማገልገል ጀመርኩ። ከመምህርነት ወደ ልማት ሰራተኛነት ተቀየርኩ። ድርጅቱም ለሥራው ብቁ የሚያደርጉኝን የአጭርና የረጅም ጊዜ ልማት ነክ ትምህርቶችን በዚምባብዌ፣ በኬንያ፣ በህንድና በፊሊፒንስ እየላከ እንድማር ረዳኝ። እንደ አውሮፓ አቆጣጠር በዲሴምበር 1990 የድርጅቱ የምስራቅ አፍሪካ ማስተባበሪያ ጽሕፈት ቤት ወደ አዲስ አበባ እንድመጣ ጥሪ አቀረበልኝ። ዱብዳ ያ ብዙ ወንድሞችን ይህ ሰብአዊ በሆነ መልክ የፈጀና ብዙዎችን ከአገር ያሳደደ መንግሥት ሥልጣን ላይ ነው ደምደም አለኝ። አገሬን ለማየት ካለኝ ጉጉት ባላነሰ ስጋትና ፍርሃትም ከበበኝ። ቢሆንም አዲስ አበባ ገባው። የመጣሁት ለአንድ ሳምንት ቢሆንም መመለሻዬ ሞቃዲሾ በጎሳዎች መካከል በተፈጠረ መተላለቅ የጦርነት አውድማ በመሆኗ ለሦስት ወራት በመዲናችን መቆየት ግድ ሆነብኝ። ጦርነቱ በቤተሰቤ ላይ የሚፈጥረውን አደጋ ሳስብማ ልቤ በጭንቀት እየተወራጨች ፍጹም ሰላም አጣው። የመጀመሪያ የአዲስ አበባ ቆይታዬ ቤተዘመዶችን የማግኘት እድልን ያጣበበ በመሆኑ አልጥምህ አለኝ። ይብሱን ያስጨነቀኝ ከድርጅታችን መስሪያ ቤት ፊት ለፊት ግድግዳ ላይ በትልቁ በጉልህ ቀለም የተጻፈውን ሞት ለያፓ የሚለውን መፈክር ባየው ቁጥር አሁንም የምፈለግ መሰለኝ ፈራው። በዚሁ ምክንያት በዋቢ ሸበሌ ሆቴል የሶስት ወር ቆይታዬ አንዲት የአማርኛ ቃል ሳልተነፍስ ዲዳ መስዬ አሳለፍኩ። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ።